ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 25 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
ሰማያዊ ፓርቲ በቅርቡ በአባላቱና በአመራሩ መካከል በተፈጠረ ግጭት አለመግባባት ውስጥ እንዳሉ የሚታወቅ ሲሆን በነ አቶ የሽዋስ አሰፋ የሚመራው የፓርቲው ቡድን በምናውቃቸውና በማናውቃቸው ሰዎች ድብደባ ደረሰብን ሲሉ ለአሜሪካ ድምፅ ተናገሩ።
ማላቃቸው ሰዎች መጡ፣ ሁለት ሆነው ስለ ድርድር አነሱ። ለምንድን ነው ቅድመ ሁኔታ የምታስቀምጠው ምናምን አለኛ። አንድ ሰው መጥቶ ስለ ድርድር እያወራ እዛ፣ ወደ ድርድር ገና አልተገባም፣ ገና ቅድመ ዝግጅት ላይ ነን። ሁለተኛ አንተስ ማነህ ይህንን የምትጠይቀው? ፓርቲው እኮ በህጋዊ መንገድ የተመዘገበ ፓርቲ ነው፣ በስርዓት ነው የሚሰራው ብዬ ስል ምንም ጊዜ አልሰጠኝም። መማሳት ጀምሮ ወዲያው
ማቸው የነበሩት የማናቃቸው ሰዎች ናቸው። ፓርቲውን ወክላችሁ መደራደር አችሉም፣ እንዴት ትደራደራላችሁ? ይህ ነው ትልቁ ችግር።
አቶ የሸዋስ አሰፋና አቶ እንደሻው አምባው ናቸው የሰማችኋቸው። በአብይ ርዕስ ዘገባለን። ለአርዕስተ ዜናው ቆንጅት፣
ግዙፉ የምስራቅ አፍሪቃ የመሰረተ ልማት ግንባታ ተጀምሯል የሚለው አንዱ ነው። የዲሞክራሲያዊት ኮንጎ ሪፑብሊክ ተቃዋሚ መሪ ኤቲየን ትሼኬዲ በ84 ዓመታቸው ከዚህ ዓለም በሞት ተለይተዋል። እዚህም ላይ ዜና አለን። ኢራን ተወንጫፊ ሚሳይል በመተኮሷ ማስጠንቀቂያ ተሰጥቷታል ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተናገሩ የሚሉትና ሌሎችም ዜናዎች አሉ።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ግዙፉ የምስራቅ አፍሪቃ የመሠረተ ልማት ግንባታ ተጀመረ። የመሠረተ ልማት አውታሩ ከሰሜናዊ የኬንያ ወደብ ተነስቶ ደቡብ ሱዳንና ኢትዮጵያን የሚያቋርጥ ወደ ምዕራብ አፍሪቃም የሚቀጥል ባለ 32 የወደብ አገልግሎት መስጫዎችና የባቡር ሀዲድ እንዲሁም የነዳጅ ማስተላለፊያ ቱቦዎችን የመዘርጋት የአውራ ጎዳና የአይሮፕላን ጣቢያና የባህር ዳርቻ ከተሞችን መቆርቆርን ያካተተ ግዙፍ ፕሮጀክት እንደሆነ ተገልጿል። የዚህ ዘገባ ዝርዝር እየተጠናቀረ ነው፣ እንደደረሰን እናቀርብላችኋለን።
የዲሞክራሲያዊት ኮንጎ ሪፑብሊክ ተቃዋሚ መሪ ኢቲየን ትሼኬዲ ከዚህ ዓለም በሞት ተለይተዋል። ትሼኬዲ በ84 ዓመታቸው ያረፉት ለምርመራ በተጓዙበት በቤልጅየም ብረሰልስ እንደሆነ ተነግሯል። የፖለቲካ ፓርቲያቸው የዲሞክራሲና የማህበራዊ እድገት ህብረት የሚባለው መሪው ማረፋቸውን ትናንትና አረጋግጧል። ትሼኬዲ በፓርቲያቸውን ያቋቋሙት እንደ አውሮፓውያን አቆጣጠር በ1982 ዓመተ ምህረት በጊዜው ዛየር ትባል በነበረችው ሀገራቸው የረጅም ጊዜውን አምባገነን መሪ ሞቡቱ ሴሴ ሴኮን አመራር ለመቃወም ነበር። በሞቡቱ ዘመነ መንግስት በየጊዜው ለአጭር ጊዜ ጠቅላይ ሚኒስትር ሆነው ያገለግሉ የነበሩት ትሼኬዲ ለበርካታ ዓመታት ከሀገር ውጭ ነው የኖሩት። ባለፈው ሐምሌ ወር ነው ወደ ሀገራቸው የተመለሱት። እንደገቡም ፕሬዚደንት ጆሴፍ ካቢላን በመቃወም በአንድ ህዝባዊ ስብሰባ ላይ ንግግር አድርገዋል። ታዋቂው የኮንጎ ተቃዋሚ መሪ ያረፉት ተቃዋሚዎች ካቢላ ከስልጣን እንዲወርዱ ለበርካታ ወራት ውትወታ ላይ ባሉበት በአሁኑ ከባድ ወቅት ነው ተብሏል። የካቢላ የስልጣን ዘመን ባለፈው ታህሳስ አጋማሽ ወር አብቅቶ ሳለ አዲስ ምርጫ በሀገሪቱ አልተካሄደም። እሳቸውም ስልጣኑ ላይ ናቸው እስካሁን።
ይህ በዚህ እንዳለ ይቅርታ፣ ወደ ዩናይትድ ስቴትስ እና ወደ ኮሪያ ግንኙነት ዜና ነው አሁን የምናልፈው። የዩናይትድ ስቴትስ የመከላከያ ሚኒስትር ጄምስ ማቲስ የፕሬዚደንት ትራምፕ አስተዳደር ሰሜን ኮሪያ እየተተናኮሰቻት ነው ካሏት ከደቡብ ኮሪያ ጋር ግንኙነቱን ለማጠናከር ቁርጠኛ መሆኑን ተናግረዋል። ማቲስ በመከላከያ ሚኒስትርነት ባደረጉት የመጀመሪያ የውጭ ሀገር ጉብኝታቸው ከደቡብ ኮሪያ ጠቅላይ ሚኒስትር ሆዋንግ ኪዮ ሃን ጋር ሆነው በሰጡት መግለጫ አሁን በሀገራችሁና በሀገሬ ላይ ለተደቀኑት ተጨባጭ ስጋቶች መፍትሄ መፈለግ አለብን፣ የጋራ ስጋት በመሆኑም አብረናችሁ እንቆማለን ብለዋል። በዩናይትድ ስቴትስና በደቡብ ኮሪያ ትብብርና ለሰሜን ኮሪያ ኒውክሌር ጉዳይ ስለሚሰጠው ምላሽ ቀጣይ ምክክሮች ለማድረግም እንደሚጠብቁ ሚኒስትሩ ገልጸዋል። የመከላከያ ሚኒስትሩ በጉዟቸው ላይ ጃፓንንም እንደሚጎበኙ ተገልጿል።
ኢራን ተወንጫፊ ሚሳኤል በመተኮሷ ምክንያት በስነ ስርዓት በይፋ ማስጠንቀቂያ ተሰጥቷታል ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተናግረዋል። ይህንኑ በተከታታይ ባወጧቸው የትዊተር መልእክቶች የገለጹት ፕሬዚደንቱ ዩናይትድ ስቴትስና ሌሎች አምስት የዓለም ሀያላን ሀገሮች ከኢራን ጋር የኒውክሌር መርሃ ግብሯን ልታቆም ባጸፋው የተጣሉባት ማዕቀቦች ሊነሱላት የተደረሰውን ስምምነት ማውገዛቸውን ቀጥለዋል። ኢራን ስለ ስምምነቱ ማመስገን ይገባት ነበር ብለዋል ሚስተር ትራምፕ። አሁንም እንዳይንቀሳቀስ የተደረገው ብዙ ቢሊዮን ዶላር ሳይለቀቅላት ያቺ ሀገር ከወዲሁ ልትፈራርስ ተቃርባለችም ብለዋል ትራምፕ። ትናንትና ረቡዕ የፕሬዝደንቱ የብሔራዊ ጸጥታ አማካሪ ማይክል ፍሊን ኢራን ያደረገችውን የሚሳይል ሙከራ አውግዘው ድርጊቱ ባለፉት 6 ወራት በዩናይትድ ስቴትስና በአካባቢው ሀገሮች ላይ ስጋት በመፍጠር በተከታታይ ስትፈጽም የቆየችው አድራጎት አካል ነው ብለዋል።
የአሜሪካና የአውስትራሊያ መሪዎች ትናንት በስልክ ሲነጋገሩ ተጨቃጭቀው ነበር የሚሉ ዘገባዎች መውጣታቸውን ተከትሎ የአውስትራሊያው ጠቅላይ ሚኒስትር ማልኮም ተርንቡል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስልኩን ጆሮዬ ላይ አልዘጉብኝም ብለዋል። ፕሬዚደንቱ አውስትራሊያ ሊገቡ ሲሞክሩ የተያያዙ ስደተኞችን ለመቀበል ዩናይትድ ስቴትስ የገባችውን ስምምነትም ተግባራዊ ልታደርግ ቃል ገብተዋል ሲሉ የአውስትራሊያው ጠቅላይ ሚኒስትር አመልክተዋል። በስደተኞቹ ጉዳይ ላይ ሁለቱ ሀገሮች ስምምነት ላይ የደረሱት በፕሬዚደንት ኦባማ የስልጣን ዘመን ነው። ፕሬዚደንት ትራምፕ ዩናይትድ ስቴትስ ለተወሰነ ጊዜ ስደተኞችን እንዳትቀበል የሚከለክል ማስፈጸሚያ ትዕዛዝ አስተላልፈዋል። ይሁን እንጂ ዩናይትድ ስቴትስ ቀደም ብሎ የገባችውን ስምምነት እንድታከብር ሰዎችን መቀበል በሚኖርብን ጊዜ የእገዳው ትዕዛዝ ተፈጻሚ አይሆንም የሚል በትዕዛዙ ውስጥ ተካቷል። ዋሽንግተን ፖስት ባወጣው ዘገባ ሚስተር ትራምፕ የአውስትራሊያውን ጠቅላይ ሚኒስትር በስልክ ሲያነጋግሩ ያ ስምምነት እጅግ በጣም መጥፎ ስምምነት ነው፣ አውስትራሊያ ቀጣዮቹን የቦስተን ቦምብ አፈንጂዎች ልትሰድብን ፈልጋ ነው እንዳሏቸው ጠቅሷል። ዋይት ሀውስ በሰጠው መግለጫ የሚበዙት የአፍጋኒስታን የኢራንና የኢራቅ ተወላጆች የሆኑት 1200 ስደተኞች ወደ አሜሪካ ከመምጣታቸው በፊት ከባድ ምርመራ ይደረግላቸዋል ብሏል ወይም ይደረግባቸዋል ብሏል። ፕሬዚደንቱ ትናንትም በትዊተር ታምናላችሁ፣ የኦባማ አስተዳደር በሺዎች የሚቆጠሩ ስደተኞችን ከአውስትራሊያ ሊቀበል ተስማምቷል። በምን ምክንያት ይህንን ደካማ ስምምነት እንደገና ማጥናት አለብኝ ብለዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የአማርኛ አገልግሎት ነው። ሪፑብሊካን ብዙሃን የሆኑበት የዩናይትድ ስቴትሱ የመወሰኛው ምክር ቤት ፕሬዚደንት ዶናልድ ትራምፕ ለውጭ ጉዳይ ሚኒስትርነት ያቀረቧቸውን እጩ ሹመት አጽድቀዋል። የዲሞክራቲክ ፓርቲ አባላት ሂደቱን ሊያደናቅፉ ቢሞክሩም የሌሎች 4 እጩዎችን ሹመትም ለማስፈጸም እየጣሩ ነው ብላለች ላቲካ ሆክ ከምክር ቤቱ በላከችው ዘገባ። ትዝታ በላቸው ዘገባውን ይዛለች።
የዩናይትድ ስቴትስ ምክር ቤት የመወሰኛው ክፍል ትላንት ማምሻው ላይ ነበር የነዳጅ ከበርቴውን የሬክስ ቲለርሰንን የውጭ ጉዳይ ሚኒስትርነት ሹመት ያጸደቀው። ቴለርሰን ዴሞክራቱን ጆን ኬሪን ይተካሉ ማለት ነው። ቴለርሰን ከሩሲያ ጋር የንግድ ትስስር ስላላቸውና ፕሬዝደንት ቭላዲሚር ፑቲን ጋር ወዳጅ ስለሆኑ ሹመታቸው ክፉኛ ተተችቶ ነበር። አዲሱ ውጭ ጉዳይ ሚኒስትር የሹመታቸውን መጽደቅ ሲቀበሉ ምንጊዜም ቢሆን የዩናይትድ ስቴትስን ጥቅም እንደሚያስቀድሙ ተናግረዋል።
ሩሲያ ዛሬ poses a danger. But it is not unpredictable in advancing.
ሩሲያ ዛሬ አደጋ የጋረጠችብን አገር ናት። ጥቅሟን ከማስቀደም ወደ ኋላ አትልም። ዩክሬንን ወራለች፣ ክሪሚያን ወስዳለች፣ የጦርነት ወንጀላ የሚፈጽሙ የሶሪያ ወታደሮችን ትደግፋለች። የሰሜን አትላንቲክ ቃል ኪዳን አገሮች ወዳጆቻችን በሩሲያ እንደገና ማንሰራራት ቢደናገጡ ትክክል ናቸው።
በዩናይትድ ስቴትስ የመወሰኛው ምክር ቤት የህግ ኮሚቴ አባላት ሪፐብሊካውያን ትላንት ማምሻውን የፕሬዝደንት ትራምፕ ዋና አቃቤ ሕግ የጄፍ ሴሽንን ሹመት እንዲጸድቅ አቅርበው ነበር። ሆኖም ዴሞክራቶች የኮሚቴው አባላት ጀፍ ሴሽን አስፈላጊ ሆኖ ሲገኝ የፕሬዝደንቱን ውሳኔ አይቃወሙ ይሆናል በማለት አዘግይተውታል። ዴሞክራቶች የገንዘብ ሚኒስትሩን እጩ የስቲቭ ሙኒችን፣ የጤናና ማህበራዊ አገልግሎት ሚኒስትሩን እጩ የቶም ፕራይስን ሹመት ማክሰኞና ሮብ በስፍራው ባለመገኘት አጓተዋል። የሙኒችና የፕራይስ ሹመት ግን ማምሻውን በሪፐብሊካን ድምጽ ብቻ ጸድቋል።
አዲስ ተሿሚው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ ለሚኒስቴሩ መስሪያ ቤት ሰራተኞች ንግግር አድርገዋል። የሚኒስቴሩ ዲፕሎማቶች የፖለቲካ አመለካከታቸውን መግለጽ ሊችሉ ይገባል። ይሁን እንጂ የግል አመለካከት ገዝፎ እንደ አንድ አካል ለመስራት እንዳንችል እንዲያግደን ግን ልንፈቅድ አንችልም ሲሉ ሚኒስትሩ አሳስበዋል።
ክቡራትና ክቡራን አድማጮች የዜናው ሰዓት አበቃ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ጥር 25 2009 ዓ.ም ምሽት ፕሮግራም ነው።
ዝናብ ባጠረ ቁጥር ኢትዮጵያ ለረሃብ የምትጋለጠው ከቶ ለምንድን ነው?
ሁሉ ጥያቄ ከድህነት ጋር የተያዘ ነገር ነው። በለሙ ሀገሮች ውስጥ የአየር መለዋወጥ ረሃብን አያስከትልም።
በኢትዮጵያ በ1977 ዓ.ም ተከስቶ በነበረው ድርቅ የደረሰውን አደጋ የተመለከቱና ዓለም አቀፉን እርዳታ ሲያስተባበሩ ከነበሩት ባለሥልጣናት አንዱ የሆኑት እንዲሁም በወቅቱ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር አሁን በአፍሪካ የስትራቴጂና ሴኪሪቲ ዳይሬክተር ሴኪሪቲ ኢንስቲትዩት ዳይሬክተር ሻለቃ ዳዊት ወልደ ጊዮርጊስን የሰማነው ዘገባ ይዘናል።
በመንግሥት አስተዳደር የሥልጣን ክፍፍል የቁጥጥርና ሚዛን ሚና
እርግጥ ነው በአሜሪካ ፖለቲካዊ ታሪክ ውስጥ መለስ ብለን ስናይ እንዲህ አይነት ሁኔታዎች አሉ። ማለትም አንድ ፓርቲ ሶስቱንም የመንግስት ቅርንጫፍ ብራንች ኦፍ ገቨርንመንት አካላትን የተቆጣጠረበት ጊዜያቶች አሉ። አንደኛ ያ ፓርቲ ሶስቱንም ብራንቾች እንደተቆጣጠረ ለሚለው አንድ ነገር አለ፣ የህዝብ ድምፅ ውጤት ነው። እና ወይ በተወሰነ በአንድ መልኩ የሶሻል የፖለቲካ ትኩሳት ከፍ ሲል
ሶስቱ የመንግሥት መዋቅር ዋልታዎች ምንነትና ሚና ውይይት ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ሰማያዊ ፓርቲ በቅርቡ በአባላቱና በአመራሩ መካከል በተፈጠረ ግጭት አለመግባባት ውስጥ እንዳሉ የሚታወቅ ሲሆን በነ አቶ የሸዋስ አሰፋ የሚመራው የፓርቲው ቡድን በምናውቃቸውና በማናውቃቸው ሰዎች ድብደባ ደረሰብን ሲሉ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች።
ሰማያዊ ፓርቲ በወጣት ፖለቲከኞች ተቋቁሞ በኢትዮጵያ የፖለቲካ የተቃውሞ እንቅስቃሴ ውስጥ ተሳትፎ ማድረግ ከጀመረ 5 ዓመታትን አስቆጥሯል። በቅርቡ በፓርቲው አመራር አባላቶችና ደጋፊዎች መካከል በተፈጠረ አለመግባባት በሁለት ቡድን መከፈሉ ሲገለጽ ቆይቷል። ፓርቲውን በሊቀመንበርነት በመምራት ላይ የሚገኙት አቶ የሸዋስ አሰፋ መሆናቸውን በዚህም ፓርቲውንም በህጋዊነት ለማስተዳደር የተመረጡ መሆኑን በተጨማሪም ፓርቲያቸው ከኢህአዴግ ጋር ለመደራደር በቅድመ ዝግጅት ላይ መሆኑን ይናገራሉ። በሌላ በኩል ደግሞ ፓርቲውን ከምስረታው ጀምሮ የሚመሩት ኢንጂነር ይልቃል ናቸው፣ አቶ የሸዋስ የተመረጡት በህገወጥ መንገድ ነው የሚሉ ሌሎች ቡድኖች አሉ። በዚህ ሪፖርት ላይ በምናቃቸውም ሆነ በማናቃቸው ሰዎች ድብደባ ደረሰብን ያሉት በነ አቶ የሸዋስ አሰፋ የሚመሩት ናቸው። አቶ የሸዋስ አሰፋ በትናንትናው ዕለት ለአሜሪካ ድምፅ እንደተናገሩት ትላንት ከጠዋቱ 4 ሰዓት አካባቢ ካሳንቺስ በሚገኘው እርሳቸውና ሌሎች የፓርቲው ሰራተኞች በሚገኙበት የማያውቋቸው ሰዎች በሚያውቋቸው ሰዎች እየተመሩ መጥተው ድብደባ እንደፈጸሙባቸው ይናገራሉ።
ጠዋት ያው መደበኛ ስራችን እየሰራ ነበር፣ ገብተን ነበረ። ጽህፈት ቤት ኃላፊው አለ፣ ድርጅት ጉዳዩ አለ፣ አደራጅ አለ፣ እኔ ያለሁ ጥበቃ ሰራተኛው አሉ። እና እነዚያ ሰዎች ተከታትለው ገቡ። አንድ ማቀው ስለሺ ፈይሳ የሚባል ሰው ብቻ ነው ማቀው እና አንድ ሌላ ሰው ማቀው በመልክ ማቀው ሰው እዚህ አርቲስት የነበረም ሌሎችን ግን አናቃቸው ነገቡ ወደ እኔ ቢሮ መጣ ያማላቃቸው ሰዎች መጡ ሁለት ሆነው ስለ ድርድር አነሱ ለምንድን ነው ቀድመ ሁኔታ የምታስቀምጠው ምናምን አለኝ አንድ ሰው መጥቶ ስለ ድርድር ያወራ እዛ ወደ ድርድር ገና አልተገባም ገና ቀድመ ዝግጅት ላይ ነን ሁለተኛ አንተስ ማን ነህ ይሄንን የምትጠይቀው ፓርቲው እኮ በህጋዊ መንገድ የተመዘገበ ፓርቲ ነው በስርዓት ነው የሚሰራው ብዬ ስል ምንም ጊዜ አልሰጠኝም።
ምን ያህል ናቸው ወደ እርሶ ቢሮ የገቡት? በምን ሁኔታ ነው? ቆመው ነው? ተቀምጠው ነው? በምን ሁኔታ ነው ያነጋገሩት?
ቆመው ነው። ቅጽበት ነው። ቅጽበት ነው። ምንም ጊዜ አልሰጡም። ወዲያው ነው ሁለት ነው የመጡት ወደ እኔ። ከዛ በኋላ ሌላ አንድ ተጨመረ ለሶስት መማታት ጀምሩ ወዲያው ነው። እዛ ሳይ ውጭም ጽህፈት ቤት ኃላፊውንም እንደዛው ነው፣ ደራጂውንም እንደዛው ነው። የድርጅት ጉዳዩ በተለይ በጣም ተጎድቶ አሁንም ሆስፒታል ነው ያሉ። ጥበቃውንም እንደዚሁ መጥተዋል።
እኔን መማታት ጀመሩ ሲሉ ምን አይነት ምት ነው የተመቱት?
ተዘጋጅተዋል፣ ይዘዋል፣ ዱላ ይዘዋል። ስለዚህ እጃቸውን ወደ ኋላ ምናምን አድርገው ዱላ ይዘዋል። እና እንዴት ሊጠይቀው የኔን መልስም እየመለስኩ እያለ ነው ወደ ዱላ ይገቡ ሁለቱ። እንዲያውም መሳሪያ ሁሉ እስከ ማሳየት እንደዚህ እንዳየው ወደ ውጭ ከወጣው በኋላ እንደዚህ መሳሪያውን ለማሳየት ወገቡ ላይ ያለውን ሁሉ መሳሪያ እንደማሳየት ምናምን አደረገኝ። ማላቀው ሰው ማለት ንግግሩ የደህንነት ሰው ነኝ አይነት ነው። እና አልገባንም። ያው አንደኛ ቅጽበታዊ ነው፣ ሁለተኛ በምናቃቸው ሰዎች ነው እየተመራ የመጣው እና የተገዙ ናቸው፣ የደህንነት ሰዎች ናቸው። እንግዲህ ገና ፖሊስ ለፖሊስ አመልክተናል። የሚጣራ ነው የሚሆነው። ግን ፖሊስ ሲመጣ በአጥር ላይ እየዘለሉ ወጡ።
አቶ ይሸዋስ ድብደባው የደረሰባቸውና ያሳመማቸው ከዚህ በፊት ማዕከላዊ እስር ላይ በነበሩ ወቅት በድብደባና በቅስቃሴ ምክንያት የተጎዳው እግሬ ላይ ድጋሚ በመደብደቤ ነው ይላሉ። ከማውቃቸው ሰዎች ይልቅ የማላቃቸው ስለሚበዙና ከኢህአዴግ ጋር ልናደርግ በተያያዘው የድርድር ሁኔታ ላይ ለምን ቅድመ ሁኔታ ታስቀምጣላችሁ ስለተባልን ለደህንነት ሰዎች ሊሆኑ ይችላሉ የሚል ጥርጣሬ እንዳላቸው ተናግረዋል። የጽህፈት ቤቱ ኃላፊ እንደሆኑ የገለጹት አቶ እንደሻው እምሻው ደግሞ የምናቃቸው ሰዎች 9 ይሆናሉ፣ የማናቃቸው ሰዎች 5 ናቸው ይላሉ።
ስማቸውንም መዘርዘር ይቻላል ከአስፈላጊ ከሆነ እና ወደ 9 ናቸው የምናቃቸው። ግን ቀድመው እነሱ ገቡ፣ በሩን ከፈቱላቸው። ይማቱ የነበሩት የማናቃቸው ሰዎች ናቸው። ፓርቲውን ወክላችሁ መደራደር አችሉም፣ እንዴት ትደራደራላችሁ? ይህ ነው ትልቁ ችግር።
በአንድ ላይ ነው በጣም ጉዳት ያደረሱት።
እኔንም ጎድተውታል። አንድ በግራ ፊቱ በገን በግራ በኩል ተሰንጥቋል።
ከ9 በላይ የሚሆኑ የራሳችሁ የነበሩ ሰዎች ናቸው ካላችሁ እንዴት ከመንግስት በኩል ሊሆን ይችላል ብላችሁ ጠረጠራችሁ?
አማና አናቃቸውማ። መሳሪያ ያዙ 2 ሰዎች አሉ፣ አናቃቸውም። እነዚህ ደግሞ መሳሪያ ደግሞ ማንኛውም ሰው ይዛል ሲቪል ለበሱ እንጂ ምንም እንትን የለም ያለ ነው። አራት
ግን አሁን አቶ ይሸዋስን ሳናግራቸው አንድ ሰው ነው ከዛ ውስጥ ማቀው ብለው የነበረ። ሌሎቹ
አጣድፈውታል። ስለሺ ገባ፣ በር ከፈተ። ከዛ በኋላ ወዲያው ወደ ዱላ ሲሄድ የሸዋስ አላያቸው፣ ጥለውታል እኮ መሬት ጥለውታል። በኋላ ሁለቱንም ጥሏቸው መሬት ጥሏቸው ነው ራሳቸውን ስተው ከወደቁ በኋላ እየሮጡ የወጣሁት። አሁን እኔ በደንብ ስለማያቸው ስለነበር ነው እኔ እዛው ቢሮ ውስጥ ቁጭ ብዬ እንዳልወጣ በሽጉጥ ያሳዩኛል። ስልክ ወደ ፖሊስ ደውል ነው እነሱ እየተሯሯጡ የወጡ።
ድብደባው ከደረሰብን በኋላ ሄድንበት ወዳሉበት በፓርቲው ጽህፈት ቤት አካባቢ ወደሚገኘው ቤተሰብ ክሊኒክ ደውዬ ነበር። አቶ ገብረ መድን ግደይ የተባሉ የሕክምና ባለሙያ መሆናቸውን የገለጹልኝ ግለሰብ ትላንት ጠዋት ክሊኒካቸው ውስጥ አንድ የተደበደበ ሰውና አንድ አሳካሚ መጥተው እንደነበር፣ የመጡትም አቅራቢያቸው ካለ የሰማያዊ ፓርቲ ጽህፈት ቤት መሆኑን ገለጹልኝ።
አንድ ሰው መጥቶ ነበር ጠዋት። ስሜን ፀሐይ
ትልቅ ጉዳት ነው የደረሰበት?
ያን ያህል ትልቅ ጉዳት አይደለም።
ምኑን ነው የተደበደበው?
ትንሽ መጫጫር ነበር ፊቱ አካባቢ።
እሺ።
ጉንጮ አካባቢም ትንሽ ስንጥቅ ነበረች። በቃ ታሽጎ።
እሺ።
ያን ያህል ጠንከር ያለ ጉዳት አይደለም። ከባድ የሚባል አይደለም፣ ቀላል።
እነ አቶ የሸዋስ ድብደባውን በተመለከተ አድዋ ድልድይ እየተባለ በሚጠራው አካባቢ ለሚገኝ የማህበረሰብ ፖሊስ ጣቢያ አመልክተን ፖሊሶች መጥተው ነበር። ነገር ግን ፖሊሶች ሲመጡ ደብዳቤዎቻችን አመለጡ፣ አሁን ጉዳዩ በፖሊስ ተይዟል ስላሉን፣ በዚህ ፖሊስ ጣቢያ ጉዳዩ ይመለከታቸዋል የተባለው ምክትል ኢንስፔክተር ጳውሎስ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርጌ ስልካቸው ባለመነሳቱ ላገኛቸው አልቻልኩም። በተጨማሪም በሰማያዊ ፓርቲ ውስጥ አባል የነበሩና በትላንትና ሁለት በጽፈት ቤቱ ታይቷል የተባሉት አቶ ስለሺ ፈይሳ የእጅ ስልክ ላይ ከትላንትና ጀምሮ ስልካቸውን በደውል ስልካቸው ስለማይነሳ ምላሽ ሳላገኝ ቀርቻለሁ። በተጨማሪም በዚህ ጉዳይ ላይ የኢንጂነር ይልቃልን ምላሽ ለማግኘት የእጅ ስልካቸው ላይ ከትላንት ጀምሮ እስከዛሬ ድረስ በተደጋጋሚ በደውል ስልካቸው ሳይነሳ ቀርቷል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ደቡብ ሱዳን ውስጥ የባሰ ሁኔታ እንዳይፈጠር የተባበሩት መንግሥታት ድርጅት እየጣረ ነው ብለዋል ዋና ጸሐፊው አንቶኒዮ ጉቴሬሽ። በጋምቢያው ድኅረ ምርጫ ሁኔታ በተከሰተው ቀውስ ምክንያት ትልቅ ግጭት እንዳይነሳ ድርጅቱ ያደረገውን ዓለም አቀፍና ክልላዊ የተደረገውን ዓለም አቀፍና ክልላዊ ትብብር አሞግሰዋል። የአሜሪካ ድምፅ ራዲዮ ዘጋቢ ማርጋሬት በሽር ከኒውዮርክ የተባበሩት መንግስታት ድርጅት ዋና ጽሕፈት ቤት የላከችውን ዘገባ አዳነች ፍሳዬ ታቀርበዋለች።
አንቶኒዮ ጉቴሬስ አዲስ አበባ በተካሄደው የአፍሪካ ህብረት ጉባኤ ተሳትፈው ከተመለሱ በኋላ ለጋዜጠኞች በሰጡት መግለጫ ነው ይህን የተናገሩት። በግጭቱ በተበጫጨቀችው ደቡብ ሱዳን ያለው ሁኔታ አስከፊ ነው፣ ሊባባስም ይችላል ብለዋል። ደቡብ ሱዳን ውስጥ የሚካሄደው ብሔራዊ ንግግር በሀቅ አካታች እንዲሆን የአፍሪካ ህብረትና የምስራቅ አፍሪካ ሀገሮች የልማት ትብብር በይነ መንግስታት ኢጋድ እሳቸውም በተገኙበት ስምምነት አድርገዋል። ከደቡብ ሱዳን ፕሬዚደንት ሳልቫኪር ጋርም ተገናኝተው እንደተነጋገሩ ገልጸዋል።
ከሳልቫኪር ጋር በተገናኘንበት ወቅት የተባበሩት መንግስታት ድርጅት ተልዕኮ በደቡብ ሱዳን ውስጥ በበለጠ ነጻነት ለመንቀሳቀስ እንዲችልና የክልላዊ ጥበቃ ኃይል በቦታው እንዲመደብ የተሻለ ትብብር እንዲኖረን ተስማምተናል።
የአፍሪካ ሀገሮች በደቡብ ሱዳን መረጋጋት እንዲኖር ለመርዳት 4000 የሚሆኑ ወታደሮች እንዲመደቡ ሀሳብ አቅርበዋል። ደቡብ ሱዳን ውስጥ ለሶስት ዓመታት ያህል ሲካሄድ በቆየው ግጭት ምክንያት ከሁለት ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ወታደሮቹን የምታዋጣው ኬንያ እንድትሆን ስምምነት መደረጉን ዋናው ጸሐፊ ጠቁመዋል። በቅርቡ ጋምቢያ ውስጥ በተካሄደው ምርጫ ተሸኙ ፕሬዚደንት ያህያ ጃሜ ከስልጣን አልወርድም በማለት አንገራግረው እንደነበር ይታወሳል። ከምርጫ በኋላ ስለተከሰተው ቀውስ ጉተሬ ሲናገሩ ታዲያ ክልላዊ ትብብር ሲኖር ሊገኝ ስለሚችለው ውጤት የጋምቢያ ጉዳይ አሳይቷል ብለዋል።
እርምጃ ሊወሰድ ይችላል። ለዲሞክራሲ፣ ለሰብአዊ መብትና ለሰዎች ነጻነትም መቆም ይቻላል። በአካባቢው መከፋፈል ካለ የተባበሩት መንግስታት ድርጅት ተገቢ ምላሽ ለመስጠት ይቸገራል።
ስለ አፍሪቃ መነገር ያለበት ቀውስን መሰረት በማድረግ ሳይሆን አህጉሪቱ ባላት መሰረት ላይ ነው ብለዋል ጉተሬስ። አፍሪቃ በኢኮኖሚ አድጋለች፣ የስኬት ወሬዎችም አሏት። ግጭቶችን ማስወገድ የሚቻለውም አካታች የሆነ ዘላቂ ልማት ሲኖር ነው በማለት አንቶኒዮ ጉተሬስ አስገንዝበዋል።
ለመጽሔት ክፍለ ጊዜ ያዝናቸው ዘገባዎች ይቀጥላሉ። በዩናይትድ ስቴትስ የስልጣን ሽግግርና በአፍሪካ ሀገሮች ደህንነት ላይ ያተኮረ ውይይት ባለፈው አርብ ዋሽንግተን ዲሲ ላይ ተካሂዷል። ይህ የዩናይትድ ስቴትስ የስልጣን ለውጥ በተለይም በአፍሪካ ቀንድ በሚገኙ ሀገሮች ላይ ምን ትርጉም አለው? የትራምፕ አስተዳደር ከአፍሪካ ቀንድ ሀገሮች ጋር ምን አይነት ግንኙነት ይኖረው ይሆን? የኦባማ አስተዳደር ስኬቶችና ድክመቶችስ ምን ምን ናቸው? የሚሉ ጉዳዮችን በማንሳት ነበር ኒው አሜሪካ በሚባለው ድርጅት አዘጋጅነት ውይይቱ የተካሄደው። ትዕግስት ገሜ በቦታው ተገኝታ የሚከተለውን ዘገባ አጠናቅራለች።
የፕሬዝዳንት ባራክ ኦባማ አስተዳደር ጊዜውን ጨርሶ ፕሬዝዳንት ዶናልድ ትራምፕ ስራ ከጀመረ 2 ሳምንታት ሆኑታል። ብዙ ሀገራት ከዩናይትድ ስቴትስ ጋር ያላቸው ግንኙነት ምን ሊመስል እንደሚችል በግልጽ የታወቀ ነገር የለም። ኒው አሜሪካ ባለፈው ሳምንት ባዘጋጀው የውይይት መድረክ ላይ የተሳተፉ ምሁራን እንግዲህ በዚህ ረገድ የኢትዮጵያ፣ የኤርትራ፣ የሱዳን፣ የሶማሊያና የተቀሩት የአፍሪካ ቀንድ ሀገራት ከዩናይትድ ስቴትስ ጋር ያላቸው ግንኙነት ምን ይመስል ይሆን በሚለው ላይ ሀሳባቸውን ሰጥተዋል። ከውይይቱ ተሳታፊዎች አንዱ ማይክል ወልደ ማርያም በቦስተን ዩኒቨርሲቲ የፖለቲካ ሳይንስ እና ኢንተርናሽናል ሪሌሽንስ መምህር ሲሆን ጥናቶቹም በአብዛኛው በአፍሪካ ፖለቲካ ጉዳዮች ላይ ያተኩራል። ብዙዎች አሁን ለማወቅ የሚሹትን ነገር ጠየቁት። የፕሬዝዳንት ዶናልድ ትራምፕ መንግስት ከአፍሪካ ቀንድ ሀገራት ጋር ያለው የውጭ ጉዳይ ፖሊሲ ምን ይመስላል ብለህ ታስባለህ?
I think in many ways this is to be decided. There's a real sense in which some of the core assumptions of US foreign
እንደማስበው በብዙ መልኩ ገና ወደፊት የሚወሰን ጉዳይ ነው። ከተለምዶ ስናየው ላለፉት 20 አመታት የዩናይትድ ስቴትስ የውጭ ጉዳይ ፖሊሲዎች ለአፍሪካም ሆነ በአጠቃላይ ለሁሉም ሀገሮች ድንገት ያልታሰበ መንገድ ሲይዙና ያለን። ስለዚህ ምን መጠበቅ እንዳለብን ማወቅ አሁን አዳጋች ነው። ዋናው ነገር የትራምፕ አስተዳደር ሁለት የተለያዩ ሐሳቦችን እንዴት ሊያስታርቅ ይችል ይሆን የሚለው ነው። በአንድ በኩል ሽብርተኝነትን በመዋጋትና የፖለቲካ መረጋጋትን በማምጣት ስትራቴጂ ላይ ያተኮረ ግንኙነት መፍጠር፣ በሌላ በኩል ደግሞ በአንጻሩ በአካባቢው አሜሪካ ያላትን ሚና መቀነስና ከአጋር ሀገሮች ጋር ያላትን ግንኙነት ማላላት የሚል ሐሳብ አለ።
በዚህ ውይይት ላይ ስራውን ያቀረበው ሌላኛው ምሁር አልደን ያንግ በድሬክሰል ዩኒቨርሲቲ የአፍሪካ ታሪኮች መምህርና በዩኒቨርሲቲው የአፍሪካ ጥናቶች ምርምር ማዕከል ዳይሬክተር ነው። አፍሪካ እንደ አህጉር በተጨማሪም ደግሞ የአፍሪካ ቀንድ ሀገራት የንግድ ማዕከል የመሆን እድል እያሳዩ መምጣታቸው ብዙ ሀገራትን እያማለለ መምጣቱን ይናገራል። በዚህ ረገድ እንግዲህ ዩናይትድ ስቴትስ ሊኖራት የሚችለውን ድርሻና ተጠቃሚነት ለይታ ለማወቅ የተቸገረችበት ሁኔታ መኖሩን ነው አልደን ያብራራው። ሆኖም ግን በዚህ ረገድ ፕሬዝዳንት ኦባማ ስኬቶች ነበሩት ብሎ ሲያብራራም ኦባማ በንግድ ላይ ማተኮሩ ዩናይትድ ስቴትስ በሱዳን ላይ አስቀምጣ የነበረው የንግድ ተሐቅቦ በከፊል ማስነሳቱ በጎ ነገሮች መሆናቸውን ጠቁሟል። በዚሁ ውይይት ላይ ከተዳሰሱ አብይ ርዕሶች መካከል ሌላኛው የዩናይትድ ስቴትስን የውጭ ሀገር ፖሊሲዎች በተመለከተ የትኛው ማስተዳደር ለሚቀጥለው ለተከታዩ የሚያስተላልፋቸው ችግሮች አሉ የሚል ጭብጥ ነበረው። በተመሳሳይ እንግዲህ ልክ የኦባማ አስተዳደር ከቡሽ የተቀበላቸው ችግሮች እንደነበሩት ሁሉ ፕሬዝዳንት ትራምፕንም ከኦባማ አስተዳደር ድክመት የተነሳ ሳያልቁ የቀሩ ጉዳዮች ይጠብቁታል ብሏል። እንደ ማሳያ የቀረቡ ጉዳዮች ደግሞ በአፍሪካ ቀንድ ጨቋኝ መንግስታት እየተበራከቱ መምጣትና ስልጣን ላይ ለረጅም ጊዜ መቆየታቸው፣ ኢትዮጵያ ውስጥ ላለፉት 2 አመታት ታየው ተቃውሞና የህዝብ ንቅናቄ፣ ጅቡቲ ውስጥ በ2006 ከተደረገው ምርጫ በኋላ የተነሱት የህዝብ ተቃውሞዎች ናቸው። ምሁራኑ በውይይታቸው ላይ እንዳብራሩት እነዚህን ችግሮች በመፍታት ረገድ የኦባማ አስተዳደር ድክመት ታይቶበታል፣ የትራምፕ መንግስት እነዚህ ችግሮች ሁሉ ይጠብቁታል የሚል ነበር። በሌላ መልኩ ዩናይትድ ስቴትስ በተባበሩት መንግስታትም ሆነ በሌሎች ዓለም አቀፍ ድርጅቶች ውስጥ ያላትን ድርሻ አዲሱ አስተዳደር እንዴት ያያል? ሊኖሩ የሚችሉ ለውጦችስ የአፍሪካ ቀንድ ሀገራት ላይ ምን አይነት ተጽዕኖ ይኖራቸው ይሆን? የአፍሪካ ጥናት ተመራማሪና መምህር ማይክል ወልደ ማርያም ዩናይትድ ስቴትስ ለነዚህ ድርጅቶች የምትሰጠው በጀት ሊቀንስ እንደሚችል ያብራራል።
The impulse or the desire to scale back American commitments to allies in the region globally indeed you know to scale back commitments to some of the key multilateral
በአካባቢው ላሉ አጋሮቻችን ያለንን ድጋፍ እንዲሁም በአለም አቀፍ ደረጃም ይሁን ለተባበሩት መንግስታት ድርጅት ያለውን አጋርነት መቀነስ አሜሪካ በእነዚህ አካባቢዎች ያሏትን የመሪነት ቦታዎች ማሳነስ ይሆናል። ስለሆነም የትራምፕ አስተዳደር በውጭ ፖሊሲው በመልካም አስተዳደር በዲሞክራሲያዊነትና በሰብአዊ መብቶች ጥበቃ ላይ ፊቱን ሊያዞር ይችል ይሆናል የሚል ግምት አለኝ። ያለፈው አስተዳደር እንዲያው ለማለት እንኳን ያደረገውን አዲሱ አስተዳደር የሚያደርገው አይመስለኝም።
ማይክል በተጨማሪም ፕሬዝዳንት ዶናልድ ትራምፕ ዜጎቻቸው ወደ ዩናይትድ ስቴትስ ለተወሰነ ጊዜ እንዳይገቡ ትዕዛዝ ካስተላለፈባቸው ሀገሮች ውስጥ 3ቱ የአፍሪካ ሀገራት እንደመሆናቸው ይሄ ዩናይትድ ስቴትስ ከነዚህ ሀገራትም ሆነ ከአጎራባች ሀገሮች ጋር ያላትን ግንኙነት እንደሚጎዳ ያብራራል።
If you look at domestic political publics in the region, I mean obviously
በአካባቢው ያሉትን የፖለቲካ የውስጥ ጉዳዮች ስንመለከት በሀገር ውስጥ ፖሊሲው ፍልሰተኛን በማሸሽ ላይ ያተኮረውና የሙስሊም ጥላቻ በእጅጉ የሚታይበት የትራምፕ አስተዳደር በአፍሪካ ቀንድ ሀገሮችም ተቀባይነት እንደማይኖረው ግልጽ ነው። መንግስታት በተሻለ መልኩ ሊረዱት ይችሉ ይሆናል። በአጠቃላይ ግን ጉዳዩ በጣም ከባድ ነው። የአካባቢውን መረጋጋትና ሰላም ለማምጣት ዲሞክራሲ፣ መልካም አስተዳደርና ሰብአዊ መብቶች ወሳኝ ናቸው ካልን ዩናይትድ ስቴትስ ድንበሯን መዝጋቷ በዚህ በኩል ጠቃሚነቱ አይታየኝም። በዲሞክራሲ ውስጥ የአሜሪካን ሚናና የአሜሪካን ሞራላዊ አስተሳሰብ እየተናገሩ በዓለም ላይ ግን ችግር ውስጥ ያሉና የአሜሪካን ገዛና ከለላ በሚሹ ላይ መንገድ መዝጋት አብረው የሚሄዱ ሁኔታዎች አይደሉም። አሜሪካ በአካባቢው ሰላም ለማምጣት በሀገሮች መካከለም ጥሩ ግንኙነት እንዲኖር ለማድረግ ለሽብርተኝነትም ሆነ ለሌሎች ችግሮች መንስኤው ምን እንደሆነ ማጥናትና ለመፍታት መጣር ነው ያለባት እንጂ ችግሮች ከተከሰቱ በኋላ ማከም አይደለም መድኃኒቱ። አሸባሪነት በመሰረቱ የፖለቲካና የመንግስት ድክመት ማሳያ ነው።
ምሁራኑ በተጨማሪም ፕሬዝዳንት ዶናልድ ትራምፕ ከሀገራት ጋር የሚኖረው ግንኙነት እንደ ሀገር ሳይሆን እንደ ግለሰብ ሊሆን ስለሚችል ችግሮችን በተወሰነ መልኩ ሊቀርፍም ሊያባብስም ይችላል ብለው እንደሚገምቱ አብራርተዋል።
አሁን ከምሽቱ 3 ሰዓት ተኩል ነው አዲስ አበባ ላይ። በዋሽንግተን ዲሲ እና በአካባቢዋ ሰዓት አቆጣጠር ደግሞ ሐሙስ ጥር 25 2009 ዓመተ ምህረት ከቀኑ 7 ሰዓት ተኩል ነው። ዝግጅታችንን በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው እያደመጣችሁ ያላችሁት ክቡራትና ክቡራን። እንደዚሁም በዌብሳይትም ዝግጅቶቻችንን መከታተል ትችላላችሁ ከኢንተርኔት
amharic.voanews.com ላይ ነው የምታገኙን። በፌስቡክ እና በትዊተር ደግሞ ቪኦኤ አምሃሪክ ብላችሁ ብትከተሉን ታገኙናላችሁ። ተነጋገሩ
ተነጋገሩ፣ አስተያየቶቻችሁን ስጡ፣ ሀሳቦቻችሁን ተለዋወጡ። ዝግጅቱን እየመራ ያለው ንጉሡ ታምሬ ነው። ቴክኒሻኑ ጆጊል በስቱዲዮ መሳሪያዎች ላይ ይገኛል። የምናስተናግዳችሁ ሶሎሞን አባትና
ቆንጂት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ።
ጤና ይስጥልኝ ቪኦኤዎች፣ እንደምን አላችሁ? የዘወትር አድማጫችሁ ነኝ። በዛሬ ሁለት ማለትም ማክሰኞ ፌብራሪ 31 ያሰማችሁት አንድ የትግራይ እናቶች ሞት ዙሪያ የሰሩ ምሁር አቅርባችሁ ነበረ። ምሁሩ ያቀረቡት አስተያየት ስለ ትግራይ ክልል ይመስለኛል። ጥናትም ያደረጉት ትግራይ ውስጥ ነው። ሌላው ቀርቶ ያሉት በሁሉም ክልሎች መንግስታችን አምቡላንስ አከፋፍሏል ነው ያሉት። እንኳን በክልሎች ደረጃ በቂ የሆነ አምቡላንስ እና አዲስ አበባ ከተማም ያለውን ችግር ዞር ብለው ያዩት አይመስልም። እና እንደው ሰፋ ያለ ማብራሪያ ከሌላ ሰው ቢሰጥበት። አመሰግናለሁ። ከኒው ጀርሲ በላይሁን ነኝ። ሰላም አምሹ።
ቢዎች እንደምን አላችሁ? ለ75ኛ አመት በዓል እንኳን አደረሳችሁ። ምንም እንኳን የአማርኛው ፕሮግራም የተጀመረው 33 አመት ያህል ቢሆንም እኔ እንደማስታውሰው በእኛ አቆጣጠር በ1976 ዓመተ ምህረት ተከዜ በረሃ ውስጥ ሆኜ የሰማሁት ነው። ምናልባት በፈረንጆች በ1984 ዓመተ ምህረት ሊሆን ይችላል። በተለይም ደግሞ የመክፈቻ ሙዚቃው በጣም የሚገርም ነው። በእውነት ልብ የሚሰረስር ነው። ልዩ ነገር ነው። በኋላም በመፈንቅለ መንግስቱ በ1981 ዓመተ ምህረት በትምህርት ቤት አዲስ አበባ አካባቢ ባሉ ትምህርት ቤቶች ውስጥ ስለነበር ያኔም በጣም አዳምጠው ነበር። አሁን ደግሞ ይኸው እግዚአብሔር ምስጋና ይድረሰው እና አሜሪካ ሀገር ሁኜ እያዳመጥኩት ነው። ስለዚህ ዝግጅቱ በተለይም ደግሞ በዚህ አይነት ቀጥሎ እዚህ በመድረሱ እጅግ በጣም ደስ ብሎኛል። ግን ጊዜያቸው አጭር በመሆኑ ብዙ ነገር መናገር እችል ነበረ። ግን ሁለት ደቂቃ ነው ምስር የሚሰጡት። በዚሁ ለማጠቃለል እገደዳለሁ። ተረፈ በዛሬው ዕለት ስለማስታወስ ጉዳይ አሉላ ዶክተሩን ያቀረበው ዝግጅት እጅግ በጣም ደስ የሚል ዝግጅት ነው። ግን እኛ ጋር ገዳም ውስጥ ዘግተው የሚኖሩ ወደ 100 ዓመት የሚሆኑ ሰዎች የማስታወስ ችሎታቸው በጣም ከፍተኛ ነው እና እሱምስ እንዴት ነው የሚታየው የሚለው ነገር፣ ምክንያቱም ጥናቱ ምን ያህል እውነተኛ ነገር ይመስላል የሚለውም ነገር መታየት ያለበት ይመስለኛል። በተረፈ እግዚአብሔር ይስጥልን፣ እናመሰግናለን። ደህና ሆኑ።
አስተያየት ላካችሁልንን አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት እንድታኖሩ እንጋብዛችኋለን።
እንግዲህ ከ33 ዓመት ዝግጅት በኋላ የተከበራችሁ አድማጮች ከቪኦኤ ምን ትፈልጋላችሁ? ምን እንዲሻሻልላችሁ? ምን እንዲጨመርላችሁ ትፈልጋላችሁ? የመጨረሻው አድማጭ በሰጡት አስተያየት መሰረት ትዝታዎቻችሁ ምንድን ናቸው? ከአሜሪካ ድምፅ
ተከዜ በረሃ ላይ ብለዋል
የተያያዙ አሁን የትም ያላችሁ ቪኦኤን እንዴት እንደምታስታውሱት እስቲ አስተያየቶቻችሁን ጻፉልን። ከአማርኛው ጋር ብቻ የተያያዘም ሳይሆን ምናልባት ባለፉት 75 ዓመታት ጉዞ የምታስታውሷቸው ሌሎችም ታሪኮች ካሉ አካፍሉን። እናመሰግናለን ለሰጣችሁን አስተያየቶች።
በጣም እናመሰግናለን። የኋለኛው አድማጭ በተለይ ስለ በእድሜ የገፉ ሰዎች የማስታወስ ችሎታቸው ገዳም ያሉ ያሉትን
በጣም ጥሩ ጥቆማ ነው።
የአሉላ እንግዳ ዶክተር ዮናስ እንዳለገዳ ተመልሰው መጥተው ማብራሪያ መስጠት በጣም ፍላጎታቸው እንደ አገልግሎት ስለሚቆጥሩት እንደሚተባበሩ እርግጠኛ ነኝ። ወደ አሉላ እናስተላልፋለን መልእክቱን።
እንግዲህ የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ሙዚቃ እንጋብዛ። አሁን
ጥሩ ሀሳብ ነው።
ህመሜ በሰደኒያ ግብረ ማርቆስ
ሰላም የሰጠኝ ጤና የዳባሽ የተባረከ እጅ በአምላክ የተቀባ ቢታቀፉት ፍቅር ያሸቱት አበባ የአምላክ ቀባ ቅዱስ የቸርነት ጥበብ በእጅም ይገለጣል በሰው በሰበብ
እናመሰግናለን ጸደኒያን ለጣዕመ ዜማው። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ምሽት መደበኛ ስርጭታችን ነው።
በኢትዮጵያ በተከሰተ ድርቅ ምክንያት በአምስት የተለያዩ ክልሎች የሚገኙ 5.6 ሚሊዮን ሰዎች አስቸኳይ የዕለት ደራሽ የምግብ እርዳታ እንደሚያስፈልጋቸው ተገልጿል። ለድርቁ ምክንያቱ ደግሞ የዝናብ እጥረት ነው ተብሏል። ለመሆኑ የዝናብ እጥረት በሚከሰትበት ወቅት ኢትዮጵያ በድርቅ የምትጠቃው ለምንድን ነው? በኢትዮጵያ በ1977 ዓ.ም በተከሰተው ከፍተኛ ድርቅ የደረሰውን አደጋ የተመለከቱና ዓለም አቀፍ እርዳታውን ካስተባበሩት ውስጥ አንዱ የሆኑት እንዲሁም በወቅቱ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነር አሁን በአፍሪካ የስትራቴጂና የሴኪሪቲ ጉዳይ ተቋም ዲሬክተር ሻለቃ ዳዊት ወልደ ጊዮርጊስን ጽዮን ግርማ ጠይቃ ቀጣዩን ዘገባ አሰናድታለች።
በኢትዮጵያ የተከሰተውን ድርቅ ለመቋቋም ለቀረበው ጥሪ ለጋሽ ሀገሮች አፋጣኝ ምላሽ እንዲሰጡ ጥሪ ቀርቧል። በድርቁ 5.6 ሚሊዮን ሰው አስቸኳይ የምግብ እርዳታ ይፈልጋል ተብሏል። ለዚህ ደግሞ 948 ሚሊዮን ዶላር ያስፈልጋል ተብሏል። ድርቁ የተከሰተው በአምስት ክልሎች ነው። በአንዳንዶች ቦታዎች ከብቶች መሞት ጀምረዋል። የአሜሪካ ድምፅ ያነጋገራቸው የቦረና ዞን ነዋሪዎች አስቸኳይ መፍትሄ ካላገኘን በከብቶቻችን የጀመረ ወደ እኛ ይመጣል የሚል ስጋት አላቸው። ለመሆኑ ድርቅ በተከሰተ ጊዜ ሁሉ እርሱን ተከትሎ በኢትዮጵያ የምግብ እጥረትና ረሃብ ለምን ይከሰታል? ሀገሪቱ በየአመቱስ ለምን ረሃብ ታስተናግዳለች? ለብሔራዊ ያደጋ አመራር ኮሚሽነር ምትኩ ካሳ ያቀረብኩላቸው ጥያቄ ነበር። የእርሳቸው ምላሽ እንደውም አሁን ተሻሽሎ ነው ለ5.6 ሚሊዮን ሰው ምግብ የተፈለገው ብለው ነበር።
በሰው የድርቅ አደጋ አኳያ ሲታይ ጉዳቱ ከዚህ ይብስ የነበረበት ሁኔታ ነው ያለው። ለምሳሌ አሁን አምና ብንወስድ 10.2 ሚሊዮን ዜጎቻችን ናቸው እንግዲህ ለዕለት ደራሽ እንዳደረጉት። የድርቁ ሁኔታ ደግሞ በጣም የባሰ ነው። አሁን ሊኖ የሚባለው ቀደም ብሎ በነበሩት አመታት በፈረጆቹ ጁን ላይ ነበረ ሲገባ የነበረው። ባለፈው በ2007 እና 2008 ከተከሰተው ስንወስድ ሜይ ላይ ነው የመጣው ግንቦት ላይ። ከዛ ጠናከረ መምጣቱ ምክንያት ቁጥሩ ከ4.5 ወደ 7.4 7.7 እያለ እስከ 10.2 ሚሊዮን የደረሰው። ስለዚህ የመንግስት ዝግጅነት ባይኖር ኖሩና በየአካባቢ የመስኖ ተቋማት ባይኖሩ እንደዚሁም በአርብቶ አደር አካባቢ በተለያየም ሁኔታ የተሰሩ የከርሰ ምድርና የገጸ ምድር የውሃ አቅርቦቶች ባይኖሩ ኖሮ ችግሩ የከፋ ነበረ የሚሆነው። ስለዚህ አሁንም ቢሆን ቀጣይ መፍትሄ የሚሆነው ምንድን ነው? ከአየር ንብረት ለውጡ ጋር ተያይዞ የድርቅ ሁኔታ ሊከሰት ይችላል።
በኢትዮጵያ በ1977 ዓ.ም በተከሰተው ከፍተኛ ድርቅ የደረሰውን አደጋ የተመለከቱና ዓለም አቀፍ እርዳታውን ካስተባበሩት ውስጥ አንዱ የሆኑት እንዲሁም በወቅቱ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነር አሁን በአፍሪካ የስትራቴጂና የሴኩሪቲ ዳይሬክተር ለሻለቃ ዳዊት ወልደ ጊዮርጊስ ይህንኑ ጥያቄ አቅርቤላቸው ነበር።
ሁሉ ጥያቄ ከደህንነት ጋር የተያዘ ነገር ነው። በለሙ ሀገሮች ውስጥ የአየር መለዋወጥ ረሃብን አያስከትልም። ምክንያቱም ጠንካራ ኢኮኖሚ ካለ የአየር መለዋወጥ በተለይ አሁን አሜሪካን ሀገር፣ አውሮፓ፣ የትም ቦታ የምናየው በጣም ከዛ ከኢትዮጵያ ውስጥ ካለው ከሚፈጠረው የከፋ ድርቅና የአየር ጠባይ ለውጥ በብዛት ይታያል። ነገር ግን ያ ረሃብ አያስከትልም። ምክንያቱም የዳበረ ኢኮኖሚ ስላላቸው ሁልጊዜ ሾኩን እንደዚህ ያለ ሾክ ሲመጣ ያንን ለመመለስና አስፈላጊውን እርምጃ ለመውሰድ የሚያስችል ብርታት ይሰጣቸዋል። አንዱ ይሄ ነው፣ የድህነት ጥያቄ ነው አንዱ። ይሄ እንግዲህ በሁሉም ሀገር በተለይ አፍሪካ ውስጥ እንግዲህ የአየር ለውጥ ሲመጣ ቶሎ ብሎ ወደ ረሃብ ይለወጣል፣ ወደ ችግር ይለወጣል፣ ወደ ሰው ህይወት የማለፍ ላይ ጉዳይ ይሸጋገራል። አንዱ እሱ ነው። ሁለተኛው ኢትዮጵያን ግን የበለጠ ከአፍሪካም ሀገር የበለጠ ዋይ ለምንድነው ኢትዮጵያን የበለጠ የሚያጠቃው የሚባለው ወደ ረሃብ የሚያመራው አንደኛ የአየር ለውጥ በሌሎችም አፍሪካ ሀገሮች ይታያል። ነገር ግን ኢትዮጵያ ውስጥ እንደሚታየው አኪዩት የሆነ ወደ ረሃብ አይለወጥም። ምክንያቱም ኢትዮጵያ ውስጥ አንደኛ አገር ስፋት አለ። የሀገሩ ስፋትና የኢኮኖሚው በጠቅላላው አግራሪያን በመሆኑ በእርሻ ላይ የተመሰረተ ስለሆነ 90% የኢትዮጵያ ሕዝብ በጠቅላላ ዲፔንድ የሚያደርገው በግብርና ሙያ ላይ ስለሆነ የአየር ለውጥ በሚመጣበት ጊዜ ገበሬው በጣም ይጎዳል። ሌላው ሀገር በአብዛኛው አፍሪካ ሀገር አሁን ብዙ ወደ ከተማ እየመጣ ወደ ኢንዱስትሪ፣ ወደ ማኒፋክቸሪንግ፣ ወደ ኤምፕሎይመንት እየመጣ ሕዝቡ ወደ ከተማ እየመጣ በሌላ መንገድ ኑሮን እያስተካከለ ነው። የኢትዮጵያ ግን የሕዝብ ብዛቱንም ስናየው በጠቅላላ የሚያተኩረው እንትን ላይ ነው፣ ባላገር ውስጥ ነው፣ የግብርና ሙያ ላይ ነው። ወደ ከተማ አልተሸጋገርም። ወደ ከተማ መሸጋገር ማለት የስልጣኔ የኢንዱስትሪያሊዜሽን የእድገት ምልክት ነው። ይሄ አይታይም። ይሄ እድገት ወደ ኢትዮጵያ ውስጥ አይታይም።
ሌላው ከግብርና ውጭ ደግሞ ያሉ አርብቶ አደሮችም አሁን እንዲያውም በአሁኑ ሰዓት በጣም የተከሰተው አርብቶ አደሮች አካባቢ ነው።
ያው እኮ ፓስቶራል ሰዎች ሁሌ ከፓስቶራል ሙያ አልወጡም። ወደ ሌላ ሙያ ለመሸጋገር እድልም የለም፣ ትምህርትም የለም፣ ድህነትም ስላለ ወደ ሌላ አይሸጋገሩ። ሁልጊዜ እድሜ ያልካቸው እንደ ሆላንድ ላይ ያሉት፣ በአፋር ያሉ፣ በቦረና ያሉ፣ በኬንያ ቦርደር ያሉ፣ በኦጋዴን ያሉ፣ በጠቅላላው የከብት እርባታ ላይ ያሉ እና ውሃ ይጠፋል፣ ግሬዚንግ ኤሪያ ይጠፋል፣ የግጦሽ ይጠፋል። ይሄ ሲሆን እንግዲህ በጠቅላላ ከብቱ ይጎዳል ማለት ነው። ዞሮ ዞሮ እንግዲህ ይሄው የእድገት ጋር የተያያዘ ነገር ነው። ሌላው ደግሞ ኢንቫይሮንመንቱ ነው። የኢትዮጵያ ከኢትዮጵያ ውስጥ የበለጠ በኢትዮጵያ ውስጥ የምናየው የግብርናውን ሙያና ጠባይ ሊያሻሽለው ይችል የነበረ ኤንቫይሮንመንቱ ነው። የኢትዮጵያ ውስጥ ያለው የኤንቫይሮንመንቱ በጣም ተጨፍጭፏል። ሌላ የኤነርጂ ምንጭ የለውም። እንጨት ጭፍጨፋ በብዛት ኢትዮጵያ ውስጥ ይታያል። በሌላው ሀገር አፍሪካ ውስጥ የምናየው የጋዝ አለ፣ የኤሌክትሪክ አለ፣ ኤነርጂ ከሌላ ቦታ የሚያገኙበት ባዮጋዝ አለ፣ ብዙ አማራጭ አላቸው። የኢትዮጵያ የአብዛኛው ገበሬ ኤነርጂ የሚያገኘው በጠቅላላ የኤነርጂ ፍጆታ በጠቅላላ ከእንጨት ነው። ስለዚህም ሀገሩ ተጨፍጭፎ እያለቀ ነው። ያንን ለመተካት ደግሞ የሚደረገው ጥረት አጥጋቢ ሆኖ አይታይም። ይህም የበለጠ ኢትዮጵያን ለአየር ጠባይ ተጠቂ የሚያደርጋት ሁኔታ
ይሄ የሚቀጥል ከሆነ እንግዲህ ለረጅም ጊዜ ከሆነ መፍትሄ አለው አማራጭ አለው ወይስ እንደዚሁ ይቀጥላል?
ሌላው ደግሞ እንደምታውቁ የኢትዮጵያ የህዝብ ብዛት ቁጥር ከሌላው አፍሪካ ሀገር እየናረ የመጣ ነው። አሁን ከናይጄሪያ ቀጥሎ ከፍተኛ ፖፑሌሽን እድገት ያላት ኢትዮጵያ ሆናለች። በ20 ይርስ ይላሉ በዓለም ውስጥ 6ኛ 5ኛ ሞስት ፖፑሌትድ ሀገር ልትሆን ትችላለች ይባላል። እና እንግዲህ የህዝቡ ብዛት እሱም ደግሞ በተለያየ በፕላኒንግም ሆነ በፋሚሊ ፕላኒንግም ሆነ በተለያየ ምክንያት ያንን ለመክታት ጥረት አልተደረገም። ወይም ደግሞ እድገቱ ደግሞ ኢትዮጵያ ውስጥ ያለ እድገት ከህዝቡ ብዛት እድገት ጋር አብሮ ሊሄድ አልቻለም። ይህም ጥቃት እየፈጠረ ነው። እንግዲህ ይሄ እንዴት ይቀጥላል አይቀጥልም እንዴት ነው የሚሆነው እድገቱ ነው የሚወስኑ። ከፖፑሌሽኑ ጋር የሚመጣጠን የኢኮኖሚ እድገት ከየለም በስተቀረ አንዳንድ ቦታ ለምሳሌ ብዙ ጎጃም እንደዚህ ያለ ግብዙ ያጋጥመው ጎንደር መሀል ወደ መሀል አንዳንድ አገሮች አንዳንድ ክልሎች ችግር የለባቸውም። ያ ግን አንድ ቦታ ያለውን ወደ ሌላ ቦታ ለማሸጋገር ያለው ኮሚኒኬሽን በክልል ምክንያት ደግሞ ትልቅ ችግር አለ። ከአንዱ ክልል ወደ ሌላ ክልል የማጓጓዙ ጉዳይም አንዱ አሁን ጎጃም ብዙ አምራች አገር የአዲስ አበባን የሚመግበው እሱ ነው። ሌላውን ሸዋን በአብዛኛው የሚመግበው ሌላውን ሰቤን የሚመግበው በጤፍና በሌላም ጎጃምና ጎንደር ናቸው። ከነዚህ ሀገሮች ተነስቶ ደግሞ ወደ ሌላ ወደ ተጎዳበት ሀገር ለማመላለስም ትራንስፖርት አድርጎ በሚያስፈልግበት ጊዜ ለመድረስ የሚያስችል የንግዱም ተቋሙ የትራንስፖርቱም መዋቅሩም ያለ አልመሰለኝም።
አድማጮች፣ ይህንኑ በተመለከተ ሰፋ ያለ ውይይትና ዘገባ እሁድ ምሽት በሚኖረን ፕሮግራም ይዘንላችሁ እንመለሳለን።
እናመሰግናለን ጽዮን ለዘገባው። በመንግስት አስተዳደር የስልጣን ክፍፍል ቁጥጥርና ሚዛን
በዩናይትድ ስቴትስን መሰል ዲሞክራሲ ሶስቱ የመንግስት መዋቅር ዋልታዎች ምንነትና ሚና ባለፈው ሳምንት የተጀመረው ልዩ ትኩረት ነው። ለትንታኔው ዶክተር ብሩክ ኃይሉ በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። የቀረቡት ያወያያቸው አሉላ ከበደ ነው። የውይይቱ ሁለተኛ ክፍል ቀጥሎ ይሰማል።
ዶክተር ብሩክ ኃይሉ በድጋሚ ለጊዜው አመሰግናለሁ።
ሰላም አቶ አሉላ።
ባለፈው ሳምንት በጀመርነው ውይይት ሶስቱ የተለያዩ የመንግስት ቅርንጫፎች ውስጥ የሚኖረው ክፍፍል የመንግስት አስተዳደር ሚዛን እንዲጠበቅ እንዴት ሊረዳ እንደሚችል ተመልክተናል። በመጠኑ በመጨረሻው ካነሳውሎ ጥያቄ ነው የምንጀምረው። በዚህ አደረጃጀት መሰረት አንዱ ሌላውን እየተቆጣጠረ የሚሄድበት አሰራር የተደላደለ መንግስት እንዲኖር የመርዳቱን ያህል የህዝብ ጥቅም በአብዛኛው የሚጠበቅበት ሁኔታ የሚያመቻቸውን ያህል አንዳንድ ጊዜ ሁሉም ስልጣን የፖለቲካ ፓርቲዎች ድርሻ አላቸውና እንደ ዩናይትድ ስቴትስ ባለ ሁለት አውራ ፓርቲዎች አሉ። ከተፎካካሪ ፓርቲዎች በአንዱ እጅ በሚወድቅበት ጊዜ በታሪክም ወደኋላ ተመልሰን እናያለን ምን አይነት ሁኔታ ይፈጠር ይሆን የሚለውን ጥያቄ ወርውሬልዎት ነበረ ውይይታችን የቋጨ ነው እና እስኪ ከዚሁ እንነሳ።
አመሰግናለሁ አቶ አሉላ። እርግጥ ነው በአሜሪካ ፖለቲካዊ ታሪክ ውስጥ መለስ ብለን ስናይ እንዲህ አይነት ሁኔታዎች አሉ። ማለትም አንድ ፓርቲ ሶስቱንም የመንግስት ቅርንጫፍ ብራንችስ ኦፍ ገቨርንመንት አካላትን የተቆጣጠረበት ጊዜያቶች አሉ። አንደኛ ያ ፓርቲ ሶስቱንም ብራንቾች እንዴት ተቆጣጠረ ለሚለው አንድ ነገር አለ። የህዝብ ድምፅ ውጤት ነው እና ወይ በተወሰነ በአንድ መልኩ የሶሻል የፖለቲካ ትኩሳት ከፍ ሲል ምሳሌ በ2001 ላይ 9/11 ነበር፣ የመስከረም አንድ ጥቃት ነበር አሜሪካ ላይ የአልካይዳ። በዛን ወቅት የአሜሪካ ህዝብ ድምፅ ሲሰጥ ወደ ቀኝ ነው የዞረው እና ሶስቱንም ብራንቾች ለተወሰኑ አመታት ፕሬዚደንሲውን ያው ፕሬዚደንት ቡሽ ይዘዋል፣ የተቀረቱንም ሪፐብሊካኖች ይዘው ነበረ። ወደዚህ መለስበታለሁ እና ታሪክን እስቲ እያጣቀስን እንምጣ አቶ አሉላ ከተስማ።
መልካም።
1927 እስከ 1933 ይሄ እንግዲህ እንደ አውሮፓ አቆጣጠር ነው። ሪፐብሊካኖች ለስድስት አመት ልበልህ ሶስቱንም ብራንቾች ፈርጠም ባለ ሁኔታ የተቆጣጠሩበት ጊዜ ነበረ። ያኔ ፕሬዚደንቱ ካልቪን ኮሊጅ ናቸው። እሳቸውም ሲለቁ ስልጣን ፕሬዚደንት ሄርበርት ሁቨር ተኳቸው። በዛን ወቅት ህግ አስፈጻሚውንም ህግ አመንጭውንም እንደገና ደግሞ ጁዲሽሪውንም ህግ ተርጓሚውንም ሶስት ነው ተቆጣጥረው ነበር። ያን ወቅት ጠንከር ያለ የፖለቲካ ቀውስ የነበረበት ሁኔታ ነው። የምናስታውሰው በ33-32 ላይ አሜሪካ ደግሞ ትልቁ ዲፕሬሽን የሚባለው ኢኮኖሚክ ዲፕሬሽን ውስጥ ገባች።
ከፍተኛ የኢኮኖሚ ድቀት የተከሰተበትን ጊዜ ነው የሚያስታውሱት።
አዎ፣ በ32-33 የጀመረው በዚህን ወቅት ነው። ይሄ እንደገና አቶ አሉላ የኢኮኖሚክ ድቀቱ ሲመጣ አሜሪካ ጀምሮ ግሎባል ነው አለማዊ የሆነው ምን ሆነ እንደገና ልክ እንደ ፔንደልም ይሄ እንደ ድሮ ሰዓት አንድ ወደዚህ አንድ ወደዛ ይመታል፣ ሰዓት መለኪያው አለ ሚዛኑን ጠብቆ አይደለም። ወዲያውኑ ወዴት ነው ዞረው? ሶስቱንም አካላት ብራንች ኦፍ ጋቨርንመንት ወደ ዲሞክራቶች ነው ሄደው ድምጽ ህዝብ የሰጠው። ከርበርት ኩበር ተሸነፉ። ማስልጣን ይዛል ፍራንክሊን ሩዝቬልት ስልጣን ይዛል። ከ37 እስከ 1945 ለ8 አመት በላይ ዲሞክራቶች ሶስቱንም የመንግስት አካላት ተቆጣጥሩበት ወቅት ነበር። እንግዲህ እንደምናስታውሰው ከኢኮኖሚክ ዲፕሬሽኑም ለመውጣት ለካስጥዋዙ ያደረጉት ዲሞክራቲክ ፓርቲ ናቸው። እንደገና ደግሞ አሜሪካ ከሁለት አመት በኋላ ወደ ሁለተኛው ታላቅ ዓለም ጦርነት ተጋጋ ያለች ፐርል ሃርበር በ41 ከፈነዳ በኋላ
ጃፓኑ ጥቃት
የዛሬ 75 አመት ከተፈጸመ በኋላ ያው አሜሪካ ተጠቅላ ገባችበት ጦርነቱ ያ ነውና የኢኮኖሚክ ችግርና ከዛ ደግሞ ጦርነቱ ውስጥ አሜሪካ ነበረችበት ወቅት ነው። ሮዝቬልት ስልጣን ላይ እንዳሉ ሲሞቱ ሃሪ ትሩማንም ተተክተው ስልጣን በተረከቡበት ወቅት እስከ 45 ድረስ ዲሞክራቶች በደም ተቆጣጥረውታል። ከዛ በኋላ ደግሞ በታሪክ ይዘልና ወደ አይዘንሃወር ዘመን የሪፐብሊካን ተራ ይሆናል። እንግዲህ ታይ ከሪፐብሊካን ወደ ዲሞክራት ከዲሞክራት ወደ ሪፐብሊካን ነው። ከ53 እስከ 55 ለተወሰነች 3 አመት እንበለው አይዘንሃወር ፕሬዚደንት ነበሩ። ሪፐብሊካን ፓርቲ ወክለው በሚገባ ሶስቱ መቆጣጠር ችለው ነበር ሪፐብሊካኖቹ። ይህም እንግዲህ ከህዝብ ድምፅ የመጣ ነው። ቀጥሎ ደግሞ ቀረብ እያለ ለመምጣት ነው። በጆን ኤፍ ኬኔዲ ጊዜ ለምሳሌ ከ61 ሲሞቱ ያው ጆንሰን ተኳቸው ምክትላቸው ከ61 እስከ 69 ለምሳሌ ዲሞክራቶች ለ89 አመት ሶስቱን በደም ጠቅልለው ይዘዋል። እና እዚህ ላይ ተዋሉ ላይ መሳተፍ የለብን አምሳሌ ዲሞክራቶቹን የሚታወቁበት ይሄ ሲቪል ራይትስ ሙቭመንት እና ውጤቱ ሁላችን እንደምናውቀው 64 65 66 የነበረው ንቅናቄ ጆንሰን በጎና ፕሮግሬሲቭ የሆነ ህጎችን ህግጋት ማሳለፍ የቻሉትም ዲሞክራቶቹ ሶስቱን ቅርንጫፎች ስለተቆጣጠሩ ነው። እና ለአንድ ፓርቲ የሚያስችለው ከሆነ የሚያስኬደው ድረስ ሄዶ ለውጥ ለማምጣት ወይም ለመቀልበስም የሚያደርገው ጥረት ይኖራል። እና ከዛ በኋላ እንግዲህ ለ30 አመት በላይ ምንም ሁኔታ አልታየም። ወደ ቡሽ አስተዳደር ነው ተመልሶ ምንመ
ቀደም ብለው የጠቀሱት 2001 ዓመተ ምህረት በአውሮፓውያን የዘመን አቆጣጠር የአልቃይዳ ጥቃት ከተከሰተ በኋላ ወደ ቀኙ አዘነበለ።
ትክክል። የኦባማን ማስተዳደር አለ 2 ዓመት፣ እሱ ላይ ምን እንዳነሳሳል
የመጀመሪያዎቹ 2 ዓመታት እስኪ ያንሷቸው፣ እነሱንም የቅርብ ጊዜ ናቸው።
የኦባማ ለምሳሌ የመጀመሪያው ጥቁር አሜሪካዊ ነው። የህዝቡ ለውጥ ፈላጊና ሙቀትና ግለት ወደ ሴንተርና ወደ ግራ ያዘመመ ፖለቲካ አቅጣጫ ነበር። ህዝቡን በዛ መልክ ነው ድምጽ የሰጠው። ከ2009 እስከ 2011 የኦባማ አስተዳደር ሶስቱንም ብራንች ተቆጣጥሯል የሚል አባባል አለ። ይሄ ስህተት መሆኑ ለማስመርበት ፈልጌ ነው። ብዙ መጽሐፍት ላይ ቀርቧል። ስህተትነቱ ከምንድን የመነጨው? ሶስቱ ብራንቾች ቅርንጫፎች በአንድ ፓርቲ ወደቁ ስንል መርሳት የሌለብን ከፍተኛው ፍርድ ቤት ከፖለቲካ ነፃ ነው ተብሎ ቢገመትም አዝማሚያቸውን ታይቶ እሱም ነፃ ሆኖ ሲገኙ ነው። ግን በዛን ወቅት ከ2009 እስከ 11 አምስቱ ከ9ኙ ወደ ሪፐብሊካን ወደ ኮንሰርቫቲቭ የሚያዘሙ፣ 4ቱ ወደ ሊበራል ወይ ዲሞክራቲክ የሚያዘሙ የከፍተኛ ፍርድ ቤት ጀስቲስ እና ቺፍ ጀስቲስ ነበሩ። እና ይሄ ስህተት ነበር።
የህግ ተርጓሚውን አልተቆጣጠሩ የፕሬዚዳንት ኦባማ ፓርቲ
ነው። ሶስቱን መቆጣጠር አለበት አንድ ፓርቲ ሶስቱንም ተቆጣጥሯል ብለን ለማለት ለማለት እና ቅድም የጠቀስኩልህ ሶስቱንም የያዙበት ወቅት ናቸው፣ ለየት ያሉ ወቅት ናቸው ለማለት።
መልካም። የመጨረሻው ፕሬዚዳንት ቡሽ ናቸው። ዶክተር ብሩክ፣ ይሄ አሁን መጨረሻ የጠቀሱትን ጨምሮ የህግ ተርጓሚው ጠቅላይ ፍርድ ቤቱን የሚቆጣጠረው ክፍል ትልቅ ውሳኔ የሚሰጠውን ያህል በፕሬዚዳንት የሚሰየም ነው። ሁለቱ ምክር ቤቶች ውስጥ የሚያገለግሉት የምክር ቤት አባላት በምርጫ ነው የሚመጡት። ፕሬዚዳንቱ በምርጫ ተፎካክረው ነው ተወዳድረው ነው ከቀናቸው ሶስተኛውን የመሰየም እድል ስላላቸው ፕሬዚዳንቱ ክፍተት ሲኖር እንዳሁኑ ፕሬዚዳንት ትራምፕ እንዳደረጉት እጩ አቅርበዋል። መሰየም ሲችሉ በእርግጥም ሶስቱንም ተቆጣጠሩ የሚባለው ሁኔታ ይፈጠራልና የህግ ተርጓሚው ክፍል ተጽዕኖ ፖለቲካ ዘመን መሆናቸው ይለያልና የፕሬዚዳንቱ ምርጫ ላይም ትልቅ ተጽዕኖ ያሳድራልና ያን ለመምረጥ የሚደረገው ፉክክር፣ እስኪ ይሄን ይመልከቱልን። ይመለከቱልናል። ውይይቱ አልተቋጨም። ለዚህና ለቀሪው አወያይ ጥያቄዎች በዶክተር ብሩክ ሙያዊ ትንታኔ በቀጣይ ፕሮግራማችን እንመለሳለን። ለአሁኑ ግን እንግዳችንን ዶክተር ብሩክ ኃይሉ ለጊዜያቸው እናመሰግናለን። እግዜር ይስጥልን።
ፕሮግራማችን ይቀጥላል። አሁን ደግሞ የተፈጥሮ አካባቢ ይቀርባል። አዘጋጅና አቅራቢ ሰሎሞን አባተ።
ለአየር ንብረት እየተለወጠና ለምድራችን እየጋለች መምጣት ዋናው ምክንያት የሰው ልጅ ተግባር ነው ሲሉ የተፈጥሮ አካባቢ ተመራማሪዎች የሚያሰሙትን ድምዳሜ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጥርጣሬ ነው የሚያዩት። እንዲያውም ሀገራቸው ከገባችበት ሙቀት አማቂና በካይ ጋዞችን ምርትና ወደ ከባቢው አየር መልቀቅን ለመቀነስ ከተፈረመው ዓለም አቀፉ የፓሪስ ስምምነት እንደሚወጡ ተናግረዋል። ምንም እንኳ ፕሬዚደንት ትራምፕ የአየር ንብረት ለውጥ አደጋ ነው የሚል ስጋት ባይኖርባቸውም እርሳቸው በጠቅላይ አዛዥነት የሚመሩት ጦራቸው ግን ይሰጋል። ቨርጂኒያ የሚገኘው በዓለም እጅግ ግዙፉ የባህር ኃይል መደብ ኖርፎክ በዚህ የአየር ንብረት ለውጥ የግንባር መስመር ላይ ይገኛል። ኖርፎክ ላይ ላለፉት 90 ዓመታት የተመዘገበው የማዕበል ልክ መስፈሪያ እንደሚያሳየው የባህሩ ጠለል በተከታታይ እየጨመረ መምጣቱን እንደሚያሳይ የባህር ኃይሉ አዛዥ መሐንዲስ ዲን ቫንደርሌ አመልክተዋል።
We've seen a change in relative sea level of about a foot and a half.
የባህሩ ጠለል በአንጻራዊ ልክ ወደ 45 ሳንቲሜትር የሚሆን ከፍታ ጨምሯል። እንደምንተነብየው ደግሞ በዚያው መጠን እየጨመረ ሳይሄድ አይቀርም።
ቫንደርሌ እንደሚሉት ይህ አዝማሚያ የኖርፎክ የባህር መጠጊያዎች በመጥፎ የአየር ሁኔታ ውስጥ ለጉዳት የተጋለጡ እንዲሆኑ እያደረጋቸው ይሄዳል።
A significant weather event, you can damage the utilities like the electric
lines. የበረታ የአየር ሁኔታ መበላሸት በሚኖርበት ጊዜ የኤሌክትሪክና የውሃ መስመሮች ይበጣጠሳሉ፣ ይሰባበራሉ። ይህ የሚሆነው የባህሩ ውሃ መጠጊያው ላይ ሲደርስ ነው። ያኔ ማዕበሉ የአገልግሎት መስመሮችን ያጠፋቸዋል፣ ይረብሻል። እንዲህ አይነቱ ሁኔታ አሁንም አንዳንዴ ያጋጥመናል።
እየተደጋገመ የሚያጋጥመው የጎርፍ መጥለቅለቅ ደግሞ ባህረኞቹንና የመደቡ ላይ ሰራተኞቹን ከስራ ገበታቸው እያስተጓጎለ መሆኑንም ኢንጂነሩ ጠቁመዋል። በመሆኑም የጦሩ አባላትና የኖርፎክና የአካባቢዋ ማህበረሰቦች የአየር ንብረት መቋቋሚያ እቅድ ላይ እየሰሩ ናቸው። የባህር ኃይሉ ረዳት ኃላፊ የነበሩት ዴኒስ ማኪን ባለፈው ጥቅምት ለዓለም ሀብቶች ኢንስቲትዩት የእቅዳቸውን ይዘትና ምንነት በይፋ አሳውቀዋል። የጦሩ ዝግጁነት ጥያቄ ላይ ነው ብለዋል ማክጊን።
This is real. It is happening and it's something that we recognize
and have የተገነዘብነውና ለብዙ አመታትም እየተገነዘብን ያለነው እውነት ነው።
በመሰረቱ የባህር ኃይል መደቦች ብቻ አይደሉም አደጋ ላይ ያሉት። እንደ ማክጊን እምነት ችግሮች አሁንም ባሉባቸው አካባቢዎች የአየር ንብረት ለውጥ እነዚያን ችግሮች ይበልጥ የሚያባብስና አይነታቸውንም የሚያበዛ ከድጡ ወደ ማጡ የሚገፋ ነው ሲል የዩናይትድ ስቴትስ የመከላከያ መስሪያ ቤት ፔንታገን ይገልጻል።
You start pressuring those fragile societies and governments with
አቅማቸው ጠንካራ ያልሆነ ህብረተሰቦችና መንግስታት በዓለም የሙቀት መጠን መጨመር ሳቢያ በሚከሰቱት ተደጋጋሚና ተከታታይ የአየር ጠባይ መለዋወጥ በሚያመጣቸው እያደጉ የሚሄዱ ችግሮች እንዲዋጡና ጫና እንዲበረታባቸው ነው የምናደርገው። በዚህም እኩያን የተባሉ ሁኔታዎች ሁሉ እንዲፈለፈሉ የሚያስችል ክፍተት እየፈጠርን ለነዚያ ማህበረሰቦችና መንግስታትም ጥፋትና ውድቀትን እንደግሳለን።
የዩናይትድ ስቴትስ ጦር ኃይሎች ጠቅላይ አዛዥ ዶናልድ ትራምፕ የአየር ንብረት ለውጥን ጉዳይ የፈጠራ ቧልት ነው ሲሉ ነው የሚጠሩት። ይልቅ ፕሬዚደንቱ የመከላከያ ተቋሙን እንዲመሩላቸው የሾሟቸው ሚኒስትር ጄምስ ማቲስ ይህንን የአየር ንብረት ለውጥ ጉዳይ ይበልጥ ጠንከርና ኮስተር ባለ ሁኔታ ሳይዙት አይቀሩም። የዛሬ 7 ዓመት አካባቢ የዩናይትድ ስቴትስ ጦሮች ጥምር እዛዛዥ የነበሩ ጊዜ ያኔ ጀነራል ማቲስ ባቀረቡት ሪፖርት ላይ ከፊታችን የተደቀነ የአደጋ ስጋት እንደሆነ አመልክተው ነበር። የአየር ንብረት ለውጥ ጉዳይ ግዙፉ የኖርፎክ የባህር ኃይል መደብ ላይ አሁን ባለ 2 ደረጃ መጠጊያ ተሰርቷል። በታችኛው ደረጃ ወይም ክፍል ላይ ያሉ የአገልግሎት መስጫ አውታሮች ከለላ እንዲኖራቸው ተደርጓል።
Construct facilities. We're doing that with
መዋቅሮቹን ስንገነባ ምንጊዜም እንደምናደርገው መጪውን ግምት ውስጥ እያስገባን ነው። ከነኚህ ወደፊት ይከሰታሉ ብለን ከምናስባቸው ጉዳዮች አንዱ የባህር ጠለል ከፍ ማለት ነው።
የዩናይትድ ስቴትስ የባህር ኃይል ባልደረባው ዲን ቫንደርሌ ናቸው የሰማችኋቸው። የአየር ንብረት ለውጥ ፖለቲካ ጉዳይ የቫንደርሌ ኃላፊነት አይደለም። የእርሳቸው ኃላፊነት የምህንድስናው ጉዳይ ነው።
We're just trying to be good smart engineers and you know that's been fully supported.
ያ የጣርን ያለ ነው ጥሩና ብልህ መሐንዲሶች ለመሆን ነው። እና መሐንዲሶች ነን ጥሩና ብልህ እንዳይሆኑ ሊያደርግ የሚችል ውሳኔ የሚያሳልፍ ሰው ይኖራል ብዬ ለማመን ይቸገራለሁ።
መህንድስና ወይስ ፖለቲካ? አዲሱ የጦር ኃይሎች ጠቅላይ አዛዥ ከአየር ንብረት ለውጥ ጋር ተያይዞ የሚጋፈጡት ፈተና ነው።
ክቡራትና ክቡራን አድማጮች ለዛሬ ሐሙስ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው፣ ፕሮግራሙን በመራው ንጉሡ ታምሬ፣ እንዲሁም በቴክኒሻኑ ጆጊል እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጂት ታዬ ነን። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና እደሩ።